ይህ በምስራች ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮቼ። እግዚአብሔር አምላካችን ሁላችንንም በዓልንበት ስፍራ በሰላም ውስጥ ጠብቆን እነሆ ደግሞ በእርሱ ባዘጋጀልን ማዕድ ፊት ሁላችንንም አንድ ላይ ሰብስቦናል። እግዚአብሔር የተመሰገነ ይሁን። በዛሬው ምሽት ክፍለ ጊዜ ጥናታችን ተከታታዩን የኦሪት ዘሌዋውያን መጽሐፍ ጥናታችንን እንቀጥላለን። ዝማሬ ያለን እንጋብዛችኋለን።
ኃጢአት ባርነት ነፃ ያወጣኸኝ ከባዕድ አምልኮ ትታዊ የፈታኸኝ የሥጋዬ ውበት የነፍሴ ወዘና አንተ በመሆን ለምልም ያለሁና ምርኩዝ ለሥጋይ ከመራረ ነፍሴ እና ጌታዬ ክብር ኢየሱሴ ውጣህ የፈገየ ምረትህ የበዛ የሕይወቴ ትርጉም የኖሮ የነሳ ሐሳብህ ከሐሳቤ ባይመሳሰልም አንተ ያው አንተ ሆነህ ስለቸኛ ትለ ምርኩዝ ለሥጋዬ ከበራለ ነፍሴ እና ጌታዬ ክብር ኢየሱሴ መታመኛ ዘመድ መመኪያ ጋሻዬ ሰጋሪ የሌለህ የሕይወት ድርሻዬ ትላንትናም ዛሬም ነገም ለዘላለም አንተን የሚተካ አልነበረም የለም ምርኩዝ ለሥጋዬ ከመራረ ነፍሴ እና ጌታዬ ክብር ኢየሱሴ
እግዚአብሔርን አብዝተን እናመሰግናለን። ዘማሪውንም ወንድማችን ናምሳ ለቃ ሲዩምን እግዚአብሔር ይባርከው። እናመስግን። ጌታ ሆይ ስለዚህች ቀን እጅግ እናመሰግናለን። በዚህ ጊዜ እንማረው ዘንድ ደግሞ የሰጠህንን ይህንን ቃልህን እግዚአብሔር ሆይ ባርክልን፣ የሚኖረንንም ጊዜ ባርክልን። ስለ ታላቁና ስለ ዘላለማዊ ስምህ ስትል አሜን። በትላንትናው ምሽት ክፍለ ጊዜ ጥናታችን ከኦሪት ዘሌዋውያን የምዕራፍ 25 ትምህርት ሰንበትን አስመልክቶ ሰፋ ያለ ጥናት ማድረጋችን ይታወሳል። በዛሬው ምሽት ጥናታችን ደግሞ ከኦሪት ዘሌዋውያን የምዕራፍ 26 ትምህርት ጌታ በረዳን መጠን አብረን እናያለን። መጽሐፍ ቅዱሳችሁን ገለጥ ገለጥ አድርጉና ኦሪት ዘሌዋውያን ምዕራፍ 26 ን ተመልከቱ። የዚህ የምዕራፍ 26 አብይ ሐሳቡ እስራኤል በተስፋይቱ ምድር መኖርና የበረከቷም ተካፋዮች መሆን የሚችሉት አንዳንድ ነገሮችን ሲያሟሉ እንደሆነ ያመለክታል። አንድ ጊዜ አብይ ሐሳቡን ደግምላችኋለሁ። እስራኤል በተስፋይቱ ምድር መኖርና የበረከቷም ተካፋዮች መሆን የሚችሉት አንዳንድ ነገሮችን ሲያሟሉ እንደሆነ ያመለክታል። ወገኖቼ ይህ በጣም አስገራሚ ምዕራፍ ነው። እስራኤል ወደ ተስፋው ምድር እንደምትገባና በዚያ እንደምትዘልቅ ከተፈለገ ግን ማሟላት ስለሚገባት ነገር ትንቢታዊ ታሪክ በሆነ ሁኔታ ያመለክታል። ይህ ክፍል ከቀሪው የዘሌዋውያን መጽሐፍ ክፍል ጋር ልዩ በሆነ ሁኔታ የተቀራረበ ነው። በዚህ ምዕራፍ ይህን ያህል ታላቅ መንፈሳዊ ትምህርቶችን ያዘ ባይሆንም እንኳን እግዚአብሔር ስለ ሕዝቡ የወደፊት ሁኔታ በቀጥታ ለራሱ ለሕዝቡ የተናገረበት ምዕራፍ ነው። ይህንን ምዕራፍ ከፈጸሙት ወይም ደግሞ ከመፈጸሙ በፊት የተጻፈ ታሪክ ልንለው እንችላለን። ወደ ከነአን ምድር ሲገቡም በዚሁ መሰረት ነበር ህይወታቸው መምራት የሚኖርባቸው። እግዚአብሔር በሚሰጣቸው ምድር ለዘለቄታው እንዲኖሩ ከተፈለገ ማድረግ ስላለባቸውና ማድረግ ስለሌለባቸው ነገር ደግሞ ደጋግሞ ይናገራል። እንግዲህ እግዚአብሔር ህዝቡን የሚቀጣውም ሆነ የሚባርከው ላቀረበው ቅድመ ሁኔታ በሚሰጡት ምላሽ ነበር ማለት ነው። እርግጥ ነው እግዚአብሔር ያንን ምድር ሰጥቷቸዋል። በሰላምና በርጋታ በዚያ ምድር ሊኖሩ የሚችሉት ግን ታዛዦች ሆነው ሲገኙ ብቻ ነው። ማንኛችንም እንደምንረዳው ወገኖቼ የበረከት ሁሉ መሰረቱ የመታዘዝ ህይወት ነው። ስለዚህም ይህ ምዕራፍ ታዛዦች ወይም ማመጸኞች መሆናቸው የሚለካበትና የሚመዘንበት ምዕራፍ ነው ማለት ይቻላል። በዚያ ምድር የሚኖሩት ወቅቱን ጠብቆ ዝናብ የሚያገኙትና የተትረፈረፈ ምርት ማግኘት የሚችሉት እግዚአብሔር ስለሚረዳቸውና ሞገሱንም በእነርሱ ላይ ከማድረጉ የተነሳ ነው። በአንጻሩ ደግሞ ከዚያ ምድር የሚፈናቀሉት በድርቅና በረሃብ የሚመቱት ባለመታዘዛቸው ምክንያት እግዚአብሔር ስለሚፈርድባቸው ነው። እኔና እናንተ ወገኖቼ በክርስቶስ ኢየሱስ በሰማያዊ በረከት ሁሉ ተባርከናል። ኦ እጅግ ደስ ያሰኛል። ይሁን እንጂ ከዚህም ጋር በተያዘ ሁኔታ ከኛም የሚጠበቅብን ነገር መኖሩ ግልጽ ነው። ይህን ልብ እንድትሉ ደግሞ ፈልጋለሁ። እግዚአብሔር ይወደናል፣ ባርኮቱንም በእኛ ላይ ማፍሰስ ይፈልጋል። ይሁን እንጂ በቸልተኝነታችን በኃጢአታችንና ከፈቃዱም በመውጣታችን የእግዚአብሔር በረከት ሊያመልጠን ይችላል። ይህን ልብ በሉ። በዚህ ሕይወት የምንኖር ከሆነ የፍቅሩ ብርሃን እንደሚገባ አይደርሰንም ማለት ነው። ስለዚህ መንፈሳዊ በረከቶችን እንዳናገኝ እንቅፋት የሚሆኑብንን ነገሮች ሁሉ ማስወገድ ይኖርብናል። ከዚህ በመቀጠል ደግሞ ዝርዝር ሁኔታዎቹን እሰጣችኋለሁና ጻፍ ጻፍ አድርጓቸው። አንደኛ፣ በተስፋይቱ ምድር ሲኖሩ እስራኤላውያን ሊያከብሯቸው ስለሚገቡ ውሎች የቀረበ መግቢያ ሐሳብ ከቁጥር 1 እስከ 2 ተዘርዝሮ እናገኛለን። በምዕራፍ 26 በተስፋይቱ ምድር ሲኖሩ እስራኤላውያን ሊያከብሯቸው ስለሚገቡ ውሎች የቀረበ መግቢያ ሐሳብ የተዘረዘረው ከቁጥር 1 እስከ 2 ባለው ስፍራ ነው ማለት ነው። ሁለተኛ፣ በመታዘዛቸው የሚያገኙት በረከትን አስመልክቶ ደግሞ ከቁጥር 3 እስከ 13 ባለው ስፍራ ተዘርዝሮ እናገኛለን። በመታዘዛቸው የሚያገኙት በረከት አስመልክቶ የተገለጸው ወይም ደግሞ የተሰጠ ዝርዝር ሐሳብ ከቁጥር 3 እስከ 13 ባለው ስፍራ እናገኛለን። ሶስተኛ፣ ባለመታዘዛቸው የሚደርስባቸውን ፍርድ አስመልክቶ የተሰጠ ዝርዝር ሐሳብ ከቁጥር 14 እስከ 39 ባለው ስፍራ ተዘርዝሮ እናገኛለን። እደግምላችኋለሁ፣ ባለመታዘዛቸው የሚደርስባቸውን ፍርድ አስመልክቶ ከቁጥር 14 እስከ 39 ባለው ስፍራ ተዘርዝሮ እናገኛለን። አራተኛ፣ ለቀደሙት አባቶች የተሰጠው ተስፋ እንዲፈጸም የተነገረ ትንቢትን አስመልክቶ ደግሞ ከቁጥር 40 እስከ 46 ባለው ስፍራ ተዘርዝሮ እናገኛለን። ለቀደሙት አባቶች የተሰጠው ተስፋ እንዲፈጸም የተነገረ ትንቢት ከቁጥር 40 እስከ 46 ባለው ስፍራ ተዘርዝሮ እናገኛለን። እስቲ የመጀመሪያው ርዕሳችንን እንመልከት። በተስፋይቱ ምድር ሲኖሩ እስራኤላውያን ሊያከብሯቸው ስለሚገቡ ውሎች የቀረበ መግቢያ ሐሳብ ዘሌዋውያን ምዕራፍ 26 ከቁጥር 1 እስከ 2 ያለውን አብረን አንድ ላይ እንመልከት። እኔ እግዚአብሔር አምላካችሁ ነኝና ለእናንተ ጣዖት አታድርጉ፣ የተቀረጸ ምስል ወይም ሐውልት አታቁሙ፣ ትሰግዱለትም ዘንድ በምድራችሁ ላይ የተቀረጸ ድንጋይ አታኑሩ፣ ሰንበታቴን ጠብቁ፣ መቅደሴንም ፍሩ፣ እኔ እግዚአብሔር ነኝ ይላቸዋል። ወገኖቼ በእነዚህ ሁለት ቁጥሮች ውስጥ ያስሩ ትእዛዞች የመጀመሪያ ክፍል ማለትም ሰው ከእግዚአብሔር ጋር ሊኖረው ስለሚገባው ግንኙነት ተካቶ እናገኛለን። በተስፋይቱ ምድር ለዘለቄታው እንዲኖሩ ከፈለጉ እስራኤላውያን እነዚህን መመሪያዎች መጠበቃቸው በጣም አስፈላጊ ነው። በተስፋው ቃል መሰረት ምድሩ እንደ ተሰጣቸው የማያጠራጥር ጉዳይ ቢሆንም የምድሩ ባለቤት የሚሆኑት ግን በመታዘዛቸው ነው። እስቲ ርዕሶቹን አንድ በአንድ እንመልከት። እነዚህ ሰዎች አንደኛ፣ በምንም አይነት ጣዖታት ማድረግ የለባቸው። አንድ ጊዜ ልድገምላችሁ። እነዚህ ሰዎች በምንም አይነት ጣዖታትን ማድረግ የለባቸው። ጣዖት የሚለው ቃል ኤሊሊም ከሚለው የዕብራይስጥ ቃል የተተረጎመ ሲሆን ፍቺውም ባዶ ወይም ከንቱ እንደማለት ነው። አስተዋላችሁ? ትርጉሙ ባዶ ወይም ከንቱ እንደማለት ነው። ወዳጆቼ፣ ባዶ ወይም ከንቱ ነገር ጥቅም የለውም። በጣም የሚገርመው ግን ብዙዎች ከንቱ ነገርን ማምለካቸው ነው። ከእግዚአብሔር ጋር ሊኖራቸው የሚገባው ህብረት ባዶ ሆኖባቸዋል። በእግዚአብሔር ምትክ የምናስቀምጠው ነገር በሙሉ ባዶና ከንቱ ነው ወገኖቼ። ሰዎች ማንኛውንም ምስል ሰርተው ሊሰግዱለትም ሆነ ሊያመልኩት አይገባም። እዚህ ላይ በዘሌዋውያን ምዕራፍ 19 ቁጥር 30 የተነገረውን በድጋሚ ነው የምንመለከተው። ዘሌዋውያን ምዕራፍ 19 ቁጥር 30ን ተመልከቱ። በኋላ ማለቴ ነው። ሁለተኛ፣ ሰንበትን ማክበር አለባቸው። እነዚህ ሰዎች ከእግዚአብሔር ጋር ጸንቶ ለመቆም የሚፈልግባቸው አንደኛው ነገር ቅድም እንድን ያለው በምንም አይነት ጣዖታትን ማድረግ የለባቸውም ወይም ደግሞ ማምለክ የለባቸውም። ሁለተኛው ነጥብ ደግሞ ሰንበትን ማክበር አለባቸው። ይሄ ነው እንግዲህ። ሶስተኛው ነገር ደግሞ መቅደሱን መፍራት ይኖርባቸዋል። መቅደሱን መፍራት ይኖርባቸዋል። ሰንበትን ማክበር፣ መቅደሱን መፍራትና እግዚአብሔርን ብቻ ማምለክ በአንድ ቁጥር ውስጥ ተካተዋል። አስተዋላችሁ? ሰንበትን ማክበር፣ መቅደሱን መፍራትና እግዚአብሔርን ብቻ ማምለክ በአንድ ቁጥር ውስጥ ተካተዋል። ለነዚህ መመሪያዎች መታዘዝ ያለባቸውም ከእግዚአብሔር ባህሪና ማንነት የተነሳ ነው። እኔ እግዚአብሔር ነኝ ይላል። በመታዘዛቸው የሚያገኙት በረከት። ይህ ደግሞ ሌላው ርዕሳችን ነው ማለት ነው። እስቲ ዘሌዋውያን ምዕራፍ 26 ከቁጥር 3 እስከ 6 ያለውን ተመልከቱ። ዘሌዋውያን 26 ከቁጥር 3 እስከ 6 ያለውን አንድ ላይ እንመልከት። በሥርዓቴ ብትሄዱ ትእዛዛቴንም ብትጠብቁ ብታደርጉትም ዝናባችሁን በወቅቱ አዘንባለሁ። ምድሪቱ ምህሏን ትሰጣለች፣ የሜዳው ዛፎችም ፍሬያቸውን ይሰጣሉ። የእህሉም ማበራየት በእናንተ ዘንድ እስከ ወቅቱ መቁረጥ ይደርሳል። የወይኑም መቁረጥ እስከ እህሉ መዝራት ይደርሳል። እስክትጠግቡም ድረስ እንጀራችሁን ትበላላችሁ፣ በምድራችሁም ላይ በጸጥታ ትኖራላችሁ። በምድራችሁም ላይ ሰላምን እሰጣለሁ፣ ማንም ሳያስፈራችሁ ትተኛላችሁ። ክፉዎችንም አራዊት ከምድራችሁ አጠፋለሁ፣ ሰይፍም በምድራችሁ ላይ አያልፍም ይላል። በተሰጣቸው ምድር እነዚህ ሰዎች በእርጋታ በሰላምና በበረከት ሊኖሩ የሚችሉት ለተገለጠላቸው የእግዚአብሔር ፈቃድ ታዛዥ እስከሆኑ ድረስ ብቻ ነው። እግዚአብሔር ነጻ የመምረጥ መብታቸውን ያከብራል። ከታዘዙ እግዚአብሔር ይባርካቸዋል፣ ካልታዘዙ ግን እግዚአብሔር ይፈርድባቸዋል ማለት ነው። ከላይ እንደ ተመለከትነው ወገኖቼ እግዚአብሔር እየባረካቸው እንደሆነ የመጀመሪያ ማስረጃ ዝናብን በወቅቱ ማግኘታቸው ነው። አስተዋላችሁ? እግዚአብሔር እየባረካቸው እንደሆነ የመጀመሪያ ማስረጃ ሊሆነን የሚችለው ምንድን ነው ማለት ነው? ዝናብን በወቅቱ ማግኘታቸው ነው። ይህንን ወገኖቼ በዘዳግምና በሌሎችም ነቢያት መጻሕፍት ተደግሞና ተደጋግሞ እናነባለን። እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣ ዝናቡንም በጊዜው አወርዳለሁ። የበረከት ዝናብ ይሆናል። የምድረ በዳም ዛፍ ፍሬውን ይሰጣል፣ ምድርም ቡቃያዋን ትሰጣለች፣ በምድራቸውም ተዘለው ይኖራሉ። እኔ እግዚአብሔር እንደሆንኩ ያውቃሉ ይላል። ሕዝቅኤል ምዕራፍ 34 ከቁጥር 26 እስከ 27 ያለውን መመልከት ይቻላል። ሕዝቅኤል ምዕራፍ 34 ከቁጥር 26 እስከ 27 ያለውን በኋላ ተመልከቱ። አድማጮቼ፣ ነቢያት ይህ ተስፋ በእስራኤል ምድር የሚፈጸምበትን ጊዜ በናፍቆት ሲጠባበቁ ኖረዋል። ገና ወደፊት የሚፈጸም ተስፋ ነው። እነሆ አራሹ አጫጁን ወይን ጠማቂው ምዘሪውን የሚያገኝበት ወራት ይመጣል ይላል እግዚአብሔር። ተራሮችም በታውኑ ወይን ጠጅ ያንጠባጥባሉ፣ ኮረብቶችም ሁሉ ይቀልጣሉ። አሞጽ ምዕራፍ 9 ቁጥር 13ን ልብ ይሏል። እናንተ የጽዮን ልጆች አምላካችሁ እግዚአብሔር የፊተኛውን ዝናብ በጽድቅ ሰጥቷችኋልና እንደ ቀድሞውም የፊተኛውንና የኋለኛውን ዝናብ አዝንቦላችኋልና በርሱ ደስ ይበላችሁ፣ በርሱ ደስ ይበላችሁ። ለርሱ ምልል በሉ፣ አውድማዎችም እህልን ይሞላሉ፣ መጥመቂያዎችም የወይን ጠጅንና ዘይትን አትረፍርፈው ያፈሳሉ ይላል። ኢዩኤል ምዕራፍ 2 ከቁጥር 23 እስከ 24 መመልከት ይቻላል። ኢዩኤል ምዕራፍ 2 ከቁጥር 23 እስከ 24 ወገኖቼ በረከቱን በእነርሱ እንደሚያፈስ ሰላምን እንደሚሰጣቸውና ምድራቸው ፍሬያማ እንደምትሆንና በዚያም ምድር ለዘላለም እንደሚኖሩ እግዚአብሔር ተስፋ ሰጥቷቸው ነበር። ብዙ ጊዜ ግን ለምን ደካማ አገሮች ለምን ሰላም እንደሌላቸው እንገረማለን። ትልቅ ህዝብ ነን የምንለው እንኳን በሰላም መኖር አቅቶናል። ስለዚህም ጣታችንን በትንንሽ አገሮች ላይ መጠቆም ዋጋ የለውም። ሰላም የሚገኘው እግዚአብሔር ባስቀመጠው ቅድመ ሁኔታ መሰረት ስንኖር ነው። በቃ ይህ ብቻ ነው። ከኛ የሚጠብቃቸውን አንዳንድ ነገሮች ካሟላን እንደሚባርከን እግዚአብሔር ተናግሯል፣ ቃልም ገብቷል። አሁን ደግሞ አልፈን ዘሌዋውያን ምዕራፍ 26 ከቁጥር 7 እስከ 8 ያለውን እንመለከታለን። ጠላቶቻችሁንም ታሳድዳላችሁ፣ በፊታችሁም በሰይፍ ይወድቃሉ። ከእናንተም 500ን ያሳድዳሉ፣ 110ን ሺህ ያሳድዳሉ። ጠላቶቻችሁም በፊታችሁ በሰይፍ ይወድቃሉ ይላል። አድማጮቼ፣ ጠላቶቻቸውን ድል ማድረግ ከሚያገኙት በረከት አንዱ ነው። አስተዋላችሁ? ጠላቶቻቸውን ማሳደድ እነሱ ማግኘት ከሚገባቸው በረከት አንዱ ነው። ሁላችንም እንደምናውቀው ይህ ተስፋ በተደጋጋሚ ተፈጽሞላቸው ነበር። ወደ እግዚአብሔር በተመለሱ ቁጥር እንደ ሳሙኤል፣ ዳዊት፣ ዲቦራ፣ ገዲዮንና ኤልያስን የመሳሰሉ ታዳጊዎች ያስነሳላቸው ነበር። እግዚአብሔር እንደነዚህ አይነት ሰዎችን ያስነሳላቸው የነበረውም እግዚአብሔር ተስፋውንና ቃል ኪዳኑን በፈጸሙ ጊዜ ነበር። ድል የበረከታቸው አንዱ ውጤት ነበር። አምላካችሁ እግዚአብሔር እንደ ተናገራችሁ ስለ እናንተ የሚዋጋ እርሱ ነውና ከእናንተ አንዱ ሰው ሺህ ሰውን ያሳድዳል ይላል። ኢያሱ ምዕራፍ 23 ቁጥር 10ን ልብ ይሏል። መጽሐፈ ኢያሱ ምዕራፍ 23 ቁጥር 10። እስቲ አሁን ደግሞ አለፍ ብለን ዘሌዋውያን ምዕራፍ 26 ከቁጥር 9 እስከ ያለውን ሁለቱን ቁጥሮች አብረን አንድ ላይ እንመልከት። ከቁጥር 9 እስከ 10 ያለውን ተመልከቱ። አለፍ ብላችሁ ፊቴም ወደ እናንተ ይሆናል፣ እንድታፈሩም አደርጋችኋለሁ፣ አበዛችሁም አለሁ። ቃል ኪዳኔንም ከእናንተ ጋር አደርጋለሁ። ብዙ ጊዜ የተቀመጠውን አሮጌውን እህል ትበላላችሁ፣ ከአዲስም በፊት አሮጌውን ታወጣላችሁ ይላል። የሚያጽናናና የሚያበረታታ ቃል ነው። የሕዝብ ብዛት ለእስራኤል ከተሰጣቸው በረከት አንዱ ነበር። ዛሬ ግን ዓለም የሕዝብ ብዛትን እንደ በረከት አይመለከተውም። እዚህ ላይ እንደምንመለከተው ግን ከሕዝብ ብዛት የተነሳ የምግብ እጥረት ሊኖር አይችልም። ምክንያቱም ምድር ፍሬያማ ትሆናለች። ለአዲሱ እህል ቦታውን እንዲለቅ አሮጌውን እህል ይመገባሉ። እስቲ ቁጥር 11ን ብቻ ደግሞ እንመልከት። ማደሪያዬንም በእናንተ መካከል አደርጋለሁ፣ ነፍሴም አትጸየፋችሁም ይላል። የተከበራችሁ የጌታ ቤተሰቦች፣ እግዚአብሔር ኀጢአትን እንደሚጸየፍ ማንም እንዲከራከረኝ አልፈልግም። እኔ እግዚአብሔር ኀጢአትን በጣም ነው የሚጸየፈው። በእኔም ሆነ በእናንተ ሕይወት የሚመለከተውን ኀጢአት በቸልታ አያልፈውም። ይህንን ደግሞ ልብ እንድትሉ እፈልጋለሁ። የመገናኛው ድንኳን በመካከላቸው መሆኑ የእግዚአብሔር በረከት ማስረጃ ነበር። ይህ ወደፊት የሚፈጸም ታላቅና ዘላለማዊ ተስፋ ነው። ታላቅ ድምፅ ከሰማይ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱም ጋር ያድራል፣ እነርሱም ሕዝቡ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል ይላል። ራእይ ምዕራፍ 21 ቁጥር 3ን ልብ ይሏል። ራእይ ምዕራፍ 21 ቁጥር 3ን በኋላ ተመልከቱ። እስቲ አሁን ደግሞ አለፍ ብለን ዘሌዋውያን 26 ቁጥር 12ን እንመልከት። በመካከላቸውም እሄዳለሁ፣ እኔም አምላክ ሆናችኋለሁ፣ እናንተም ሕዝብ ትሆኑልኛላችሁ ይላቸዋል። ከሚታዘዙት ጋር ኅብረት እንደሚያደርግ ተናግሯል እግዚአብሔር። ዛሬ ለእኔና ለእናንተ የሚነግረንም ይህንኑ ነው። ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኀጢአት ሁሉ ያነጻናል የሚለውን ቃል በአንደኛ ዮሐንስ ምዕራፍ 1 ቁጥር 7 ደጋግመን ተመልክተናል። አሁንም ይሄው ነው። እግዚአብሔር ከእኛ ጋር ኅብረት ማድረግ ይፈልጋል። ለእግዚአብሔር ቤተ መቅደስም ከጣዖት ጋር ምን መጋጠም አለው? እኛ የሕያው እግዚአብሔር ቤተ መቅደስ ነንና። እንዲሁም እግዚአብሔር ተናገረ እንዲህ ሲል፣ በመካከላቸው እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ ይላል። ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 አሁን አለፍ ብለን ደግሞ ቁጥር 13ን እንመልከት። ባሪያዎች እንዳትሆኗቸው ከግብፅ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ። የባርነታችሁንም ቀንበር ሰብሬአለሁ፣ ቀና ብላችሁ እንድትሄዱ አድርጌአችኋለሁ ይላቸዋል። እግዚአብሔር ወገኖቼ እስራኤላውያንን ከግብጽ ባርነት አውጥቷቸዋል። ወደፊት እግዚአብሔር የሚባርካቸው በዚህ ጽኑ የታሪክ ሁኔታ ላይ በመመስረት ነው። ባለፈው ጊዜ እንዲህና እንዲያድርግላችኋለሁ ለወደፊቱስ እንዲህና እንዲያላደርግላችሁ እንደምችል አታውቁምን እያላቸው ነው። ዛሬ ለኔና ለናንተ የሚለንም ይህንኑ ነው። በእናንተ መልካምን ሥራ የጀመረው እስከ ኢየሱስ ክርስቶስ ቀን ድረስ እንዲፈጽመው ይህን ተረድቻለሁ ይላል ሐዋርያው። ፊልጵስዩስ ምዕራፍ 1 ቁጥር 6ን ልብ ይሏል። ፊልጵስዩስ ምዕራፍ 1 ቁጥር 6 እስከዚህ ጊዜ ድረስ አድርሶናል። ወደፊትም እስከ ኢየሱስ ክርስቶስ ቀን ድረስ ሊመራን እንደሚችል እርግጠኞች መሆን እንችላለን ወገኖቼ። እግዚአብሔር ይመስገን። የጌታ ስም ለዘላለም የተባረከ ይሁን። እስራኤላውያን ባለመታዘዛቸው የሚደርስባቸው ፍርድ አሁን ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 14 እስከ 15 ያለውን አንድ ላይ እንመልከት። ነገር ግን ባትሰሙኝ እነዚህንም ትዛዛቴን ሁሉ ባታደርጉ ሥርዓቴንም ብትንቁ ትዛዛቴንም ሁሉ እንዳታደርጉ ቃል ኪዳኔን እንድታፈርሱ ነፍሳችሁ ፍርዴን ብትጸየፍ እኔም እንዲያደርግባችኋለሁ ይላቸዋል። ወገኖቼ የእግዚአብሔርን ትእዛዝና ፍርድ ብንንቅ እግዚአብሔር ከላይ የተጠቀሱትን ቅጣቶች ያመጣብናል። የእግዚአብሔርን ኪዳን መተላለፍ በሕዝቡና በምድሪቱ ላይ ፍርድን ያመጣል። አለፍ ብለን ከቁጥር 16 እስከ 17 ያለውን ደግሞ እንመልከት። ፍርሃትን ክሳትንም አይናችሁንም የሚያፈዝ ሰውነታችሁንም የሚያማስን ትኩሳት አወርድባችኋለሁ። ዘራችሁንም በከንቱ ትዘራላችሁ፣ ጠላቶቻችሁ ይበሉታልና። ፊቴንም አከብድባችኋለሁ፣ በጠላቶቻችሁም ፊት ትወድቃላችሁ፣ የሚጠሏችሁም ይገዟችኋል፣ ማንም ሳሳድዳችሁ ትሸሻላችሁ ይላችኋል። ወገኖቼ ፍርሃት፣ ክሳት፣ የአይን መፍዘዝ፣ የልብ ሐዘንና በቂ እህል ለማምረት አለመቻል የመጀመሪያ ደረጃ ፍርድ ናቸው። ጠላቶቻቸው ባሪያዎች ያደርጓቸዋል። ይህም ደግሞ በታሪካቸው ደጋግሞ የተከሰተ ጉዳይ ነው። የእግዚአብሔር ቁጣ በእስራኤል ላይ በነደደ ጊዜ በጨቋኞች እጅ አሳልፎ እንደሰጣቸውና እንዳስጨነቋቸው እናነባለን። መሳፍንት ምዕራፍ 2 ቁጥር 14 ምዕራፍ 3 ቁጥር 8 እና ምዕራፍ 4 ቁጥር 2ን ተመልከቱ። መሳፍንት ምዕራፍ 2 ቁጥር 14 ምዕራፍ 3 ቁጥር 8 እንዲሁም ምዕራፍ 4 ቁጥር 2ን ልብ ይሏል። እግዚአብሔር ከነርሱ ጋር ያደረገውን ቃል ኪዳን ማፍረሳቸውን እንዲገነዘቡ ነቢያት ደጋግመው ነገሯቸው። መከርህንና እንጀራህን ይበላሉ፣ ወንዶችና ሴቶች ልጆችም ይበሏቸዋል ይላል። ኤርሚያስ ምዕራፍ 5 ቁጥር 17ን ልብ ይሏል። ኤርሚያስ ምዕራፍ 5 ቁጥር 17ን መመልከት ይቻላል። ትዘራለህ ነገር ግን አታጭድም፣ ወይራኑም ትጨምቃለህ ነገር ግን ዘይቱንም አትቀባም፣ ወይኑንም ትጨምቃለህ ነገር ግን የወይን ጠጁን አትጠጣም የሚለውን ቃል ደግሞ ሚክያስ ምዕራፍ 6 ቁጥር 15 ላይ እናገኛለን። ሚክያስ ምዕራፍ 6 ቁጥር 15ን ልብ ይሏል። ወገኖቼ አሁን ደግሞ በማለፍ ዘሌዋውያን ምዕራፍ 26 ከቁጥር 18 እስከ 20 ያለውን እናነባለን። እስከዚህም ድረስ ባሰሙኝ ስለ ኃጢአታችሁ በቅጣታችሁ ላይ 7 እጥፍ እጨምራለሁ፣ የኃይላችሁንም ትዕቢት እሰብራለሁ፣ ሰማያችሁንም እንደ ብረት ምድራችሁንም እንደ ናስ አደርጋለሁ። ጉልበታችሁም በከንቱ ያልቃል፣ ምድራችሁም እህሏን አትሰጥም፣ የምድርም ዛፎች ፍሬያቸውን አይሰጡም ይላል። ከቁጥር 18 እስከ 20 ያለውን ተመልከቱ። ይህ ሁለተኛ ደረጃ ፍርድ ነው። በግትርነታቸው እነዚህ ወገኖች ወይም ሕዝብ ከቀጠሉ እግዚአብሔር ፍርዱን 7 እጥፍ ይጨምርባቸዋል። ይህም ፍርዱ ፍጹምና እውነተኛ እንደሆነ ያመለክታል። ትዕቢታቸው ይሰበራል፣ ዝናብ አያገኙም፣ በጊዜው እህልን አያገኙም። አለፍ ብላችሁ ደግሞ ከቁጥር 21 እስከ 22 ያለውን ተመልከቱ። በእንቢተኝነት ብትሄዱብኝ ባትሰሙኝም እንደ ኃጢአታችሁ መጠን በመክሰፍት ላይ 7 እጅ ጨምራለሁ። በመካከላችሁም የምድርን አራዊት እሰዳለሁ፣ ልጆቻችሁንም ይነጥቃሉ፣ እንስሶቻችሁንም ያጠፋሉ፣ እናንተንም ያሳንሳሉ፣ መንገዶቻችሁም በረሃ ይሆናሉ ይላል። እንግዲህ ወገኖቼ ይህ የሦስተኛ ደረጃ ፍርድ ነው። መክሰፍትና የዱር አራዊት ምድሪቱን ይሞላሉ፣ እነርሱንም ያስጨንቋቸዋል። እንደሚታወቀው እነዚህ ነገሮች ሁሉ ደርሰውባቸዋል። መጽሐፈ መሳፍንትን ብናነብ ምን ያህል ተጨንቀውና ተሳቀው እንደው ነሩ እንመለከታለን። አራተኛውን ደረጃ ፍርድ ደግሞ ከቁጥር 23 እስከ 26 ያለውን መመልከት ይቻላል። ኦሪት ዘሌዋውያን ምዕራፍ 26 ከቁጥር 23 እስከ 26 ያለውን ብትመለከቱ አራተኛውን ፍርድ ታገኛላችሁ። በዚህ ክፍል ቁጥር 7 ምን ያህል ተደጋግሞ እንደሚነሳ አስተውሉ ወገኖቼ። 7 ቁጥር የፍርዱን ፍጹምነት ያመለክታል። ጠላት ወደ ተከማቸው ይገባል፣ ህዝቡም በቸነፈር ይመታሉ። የመጨረሻውም ውጤት በመርኮኝነት መወሰድ ይሆናል ማለት ነው። ከህዝቡ ሲሶው በቸነፈር በረሃብ ሲሶው በሰይፍ እንደሚወርቁና የተቀረው ሲሶ ደግሞ እንደሚበተን ነቢዩ ሕዝቅኤል አስጠንቅቋል። ሕዝቅኤል ምዕራፍ 5 ቁጥር 12 ነው ተመልከቱ። ኢሳይያስ፣ ኤርሚያስና ሕዝቅኤል ስለሚመጣው ረሃብ ሲያስጠነቅቋቸው ኖረዋል። የተናገሩትም ሁሉ ተፈጽሞባቸዋል። ከዮሐንስ ራእይ ምዕራፍ 6 እንደምናነበው እነዚህ ፍርዶች በታላቁ መከራ ዘመን በድጋሚ ይፈጸማሉ።
ዘወትር ከሰኞ እስከ ዓርብ ከምሽቱ 2 ሰዓት ጀምሮ የምታቀርቡት የመጽሐፍ ቅዱስ ትምህርት እግዚአብሔር ለልጆቹ ደህንነት አስቦ ያዘጋጀው ስለሆነ እግዚአብሔርን አመሰግነዋለሁ። እናንተንም ጌታ ይባርካችሁ። በአካባቢዬ ወገኖች እንዲከታተሉ ያበረታታቸው ነኝ። አንዳንዶቹ ወገኖቼ በሬዲዮናቸው የሚተላለፍበትን ሞገድ ይጠይቁኛል። ሄጄ ያሳያቸዋለሁ። ከኔ ጋር በመስራ ቤት አብረው ያሉትንም እንዲከታተሉ መክራቸዋለሁ። ለኔ ይህ የመጽሐፍ ቅዱስ ትምህርት ከፍተኛ ትምህርት ቤት ገብቼ ከመማርበት የበለጠ ሆኖ ነው ያገኘሁት በማለት አስተያየቱን የለገሰን በጌታ የተወደደ ወንድማችን ሉቃስ ባሎታ ከዳሞት ወይዴ ወረዳ ከበዴሳ ነው። በጌታ የተወደድክ መምህር ሉቃስ ባሎታ፣ የእግዚአብሔር አብ ፍቅር የልጁም የኢየሱስ ክርስቶስ ሰላምና ጸጋ ባለህበት ስፍራ ይብዛል ይጨመርልህ ይያልን እኛም ሰላምታችንን በዚህ በራዲዮ ሞገድ አማካኝነት እናቀርብልሃለን። ደብዳቤህን በእውነት ስንመለከት ስናነበው እጅግ ተጽናናን ደስም አለን። እግዚአብሔር በዚያ ስፍራ በዚህ በራዲዮ ሞገድ አማካኝነት ማለትም በመጽሐፍ ቅዱስ ትምህርት በራዲዮ እያደረገ ያለውን ካንተ ደብዳቤ ምስክርነት ስንመለከትና ስንሰማ በእውነት እግዚአብሔርን ስላንተ እጅግ አድርገን አመሰገንን። በአንተ የተጀመረው ይህ ጥቂቱ ሥራ ደግሞ በስቶ በሌሎችም ስፍራ እንደሚበዛና እንደሚባዛ እኔ አምናለሁ። እግዚአብሔር ይህንን አገልግሎትን አይቶ ደግሞ ብድራቱን ይከፍልሃልና በርታ፣ ትጋ። እግዚአብሔር በዚህ ዘመን ለእኔም ለአንተ የሚያዘጋጀው በረከት ይህ ነውና ሳያልፈን በእግሮቹ ስር እንደ ማርያም ቁጭ ጭብለን ደግሞ መባረክ መቻል አለብን። እግዚአብሔር በመውጣትህ እግዚአብሔር በመግባትህ እነሆ ይጠነቀቅልሃልና የእኛም ጸሎት ሁሌም ይሄ ነው። ደብዳቤህን በሚቀጥለው ጊዜ እንጠባበቃለንና ጻፍልን። ሰላም ለአንተ
ያደረገልኝ ጌታ ሆነልኝ አስቢያን ዘመን በሱ ያለኩት ከበር ለበለው የደጋገምኩኝ ንገስ ለበለው የደጋገምኩኝ
አይደለም እንዴ መምህር ሉቃስ ባሎታ? አዎ እየደጋገምን ክብርን በለዋ
አንክሰዋለሁ።
Jump up, I'll jump up.